ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቤ መሰናዶ ጀመረ።
የባሪ መልዳዋትም ሊኖራቸው ይችላል የመደበትም የመንደቻሉ ባሪዎችን ለዚህ ከሜኖፖዝ ወይ ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳብ ለምናቀው አጥንት በመጠኑ በይዞታም ሲቀንስብን ማለት ደግሞ የካልሲየም መጠኑና የኮላጅን ኮምፖነንቱ የኮላጅን ይዞታም ሲቀንስብን አንድ አጥንት ሳስቷል እንላለን።
የአጥንትና የመገጣጠሚያ ሐኪም የሆኑት ዶክተር ፋሲል ንጉሴ የምሽቱ እንግዳችን ናቸው። የቤት ችግርን ለመቅረፍ የሚሸሹ ወጣቶች በደባልነት የሚኖሩበት አገልግሎትን እናስተዋውቃቸዋለን። ሌሎች ወጣት ተኮር ዘገባዎችና መሰናዶችንም ይዘናል። የደንገረመው የምሽቱን መሰናዶ በመምራት እንዲሁም ደግሞ ብርሃን ኃይሉ በድምጽና ምስል ምህንድስናው ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። በማረጥ እድሜ ላይ ደረሱ ሴቶች በሰውነታቸው የተለያየ አካላዊና ሆርሞናል ለውጦች ይካሄዳሉ። አብዛኛውን ጊዜ በዚህ እድሜ ያሉ ሴቶች ተጨማሪ ቫይታሚኖችና አጋዥ ምግቦችን እንዲመገቡ ቀላል እንቅስቃሴዎችንም እንዲያደርጉ ይመከራል። ቀጥሎ የምናቀርባቸው የአጥንትና የመገጣጠሚያ ልዩ ሐኪም የሆኑ እንግዳችን ታዲያ በተደጋጋሚ ሕክምና ፍለጋ ከተጎዱ በኋላ የሚመጡ እድሜያቸው በማረጥ ላይ የሚገኙ ሴቶች መኖራቸውን ገልጸው በዙሪያ ሴቶች ግንዛቤ እንዲያዳብሩ ይመክራሉ። ሐኪሙ ራሳቸውን በማስተዋወቅ ቆይታችን ጀምሯል።
መልካም ዶክተር ፋሲል ንጉሴ ይባላለሁ። የአጥንት ሐኪም የመገጣጠሚያና አርትሮስኮፒ ሰብ ስፔሻሊስት ነኝ። በሰራው በአዲስ አበባ ኢትዮጵያ ቪቭ ሆስፒታል ነው።
እሺ በጣም ነው የማመሰግነው በድጋሚ ዶክተር። እንግዲህ የዛሬው መነሻችን እርሶ ሐኪም በተሰኘው ገጽ ላይ የለጠፉትን ማሳሰቢያ ወይም ደግሞ ለሰዎች ግንዛቤ ማስጨበጫ ጽሑፍን መሰረት አድርጎ የተነሳ ነው ውይይታችንና እዛ ላይ እንግዲህ በማረጥ እድሜ ላይ ያሉ ሴቶች ወይም ደግሞ ካረጡ በኋላ ከአጥንት ጋር ተያይዞ ሊያጋጥማቸው ስለሚችሉ ችግሮች መገንዘብ እንዳለባቸው አሳስበዋል። እስቲ እነዚህ ከአጥንት ጋር ተያይዞ የሚመጡ ችግሮች በተለይ በማረጥ እድሜ ላይ ያሉ ሴቶች ላይ የሚከሰቱት ምንድን ናቸው? ከዛ እንጀምር።
መልካም። የማረጥ ወይም ኦስቲዮፖሮሲስ እና ሜኖፖዝ ከሚለው ርዕሳችን ፌስቡክ ላይ ፖስት ካደረግ ነው በክሊኒካችን በተከታታይ በተደጋጋሚ የምናየው ችግር ሲሆን አንዳንድ ሴቶች አጥንት መሳሳት ከጀመረ በኋላ በቀላል የሚወደቅ አስብራት የመከተል እና አልፎ አልፎ ደግሞ ስሜቶቹ ግልጽ ያልሆኑ ስሜቶች ሊኖሩ ይችላሉ። ከዴፊኒሽኑ ብንጀምር አንድ ሴት አርጣለች ብለን ዲፋይን የምናደርጋት ለተከታታይ 12 ወይም ተከታታይ ወራት ሳታይ ስቀር ነው። እነዚህ ተከታታይ 12 ወራቶች የወር አበባ ሳታይበት ከምትቀርበት በፊት የመቆራረጥ ባህሪ በሁለት ወር በሶስት ወር እንደዚህ አይነት የመሆን ባህሪዎች አሉት። እነዚህ ነገሮቹ ኮመንሊ በተፈጥሯዊ ሂደት ሲሆኑ የእንቁላል ማክሮች አካባቢ ያሉትን ሴሎቹ ኦቫሪያን ሴሎች የሚፈጥሩትን ሆርሞን ኤስትሮጅን የሚባለው ፌርሞን መፍጠር ሳይችሉ ሲቀሩ መስራት ሳይችሉ ሲቀሩ የሚፈጠር ችግር ነው። እነዚህ ስሜቶች ለምሳሌ ሆት ፍላሽነስ ምላቸውን ወይም ደግሞ እጆቻቸውን ፊቶቻቸውን ከወትሮ የተለየ የመሞቅ የመጋል ስሜት ሲሆን፣ ማታ ማታ ደግሞ የማላብ ስሜቶች እንቅልፍ የማጣት የእንቅልፍ ኖርማሊ ሮን ዲስተርባንስ ሊኖራቸው ይችላል። የባህሪ መለዋወጥም ሊኖራቸው ይችላል። የመደበትም የመነጫነጭ ባህሪዎችን እነዚህ ከሜኖፖዝ ወይም ደግሞ ከማረጥ ጋር የሚገናኙ ሲሆኑ አጥንት ሳሳ ብለን የምናውቀው አጥንት በመጠኑ በይዞታም ሲቀንስብን ማለት ደግሞ የካልሽየም መጠኑና የኮላጅን ኮምፖነንቱ የኮላጅን ይዞታውን ሲቀንስብን አንድ አጥንት ሳስቷል እንላለን። ኤስትሮጂን የሚባለው ሆርሞን ቀጥታ የሆነ ኢፌክት አለው። በተጨማሪ ነገር ደግሞ ቀጥታዊ ያልሆነ ኢፌክቱ ከሰውነታችን ለምሳሌ ምግብ የወሰድነውን ካልሽየም መጠን ከአንጀታችን አብዞርብ ተደርጎ ወደ ሰውነታችን እንዲዋሃድ ያደርጋል። ሁለተኛ ነገር ደግሞ ከኩላሊታችን በስንት መልክ የሚወጣውን የካልሽየም መጠን እንዳይወጣ ፕሮቴክት ያደርጋል። ሶስተኛ ነገር ደግሞ ካልሲቶኒን እና ፒቲኤች የሚባሉትን ሆርሞኖችን አጥንት ለመገንባት የሚያስችሉ ሆርሞኖችን ሴንሲቲቪቲያቸውን ይጨምረዋል። ማለት በቀላል በትንሽ ሆርሞኖች አጥንት የመስራት ባህሪ ይኖራል። ስለዚህ ኤስትሮጅን ማለት ሲፈጠር የኤስትሮጅን መጠን በሚወርድበት ነገር እነዚህ ሂደቶችን ይዘነፋሉ ማለት ነው።
በጣም ብዙ ጊዜ ታካሚዎች በዚህ ጉዳይ ላይ ጊዜ ካለፈ በኋላ እንደሚመጡ ቀድም ጠቆም አድርገዋልና በብዛት የሚመጡት ሴቶች ምን አይነት ደረጃ ላይ ሆኖ ነው የሚመጡት? እንዲሁም ደግሞ ኢትዮጵያ ውስጥ በዚህ ጉዳይ ላይ ያለውን ግንዛቤ እንዴት ያዩታል? እሱና የዘንገሩ
ከፕራክቲካል ፖይንት ስነሳ ክሊኒኮቻችን ላይ ኦፒዲዎቻችን እና ህክምና ቦታዎችም ሴቶች የሚመጡት ብዙ ጊዜ አንስፔሲፊክ ወይም ደግሞ የተለያየ ቁርጥማን ባህሪ የመጋጠሚያ ተጨማሪ ደግሞ የወገብ ህመም እነዚህ ነገሮችን በተደጋጋሚ ህመም በሚፈጥርባቸው ጊዜ ወደ ህክምና ማዕከሎቻችን ይመጣሉ። ግን እነዚህን ከመውደቅ ወር ከአደጋ ጋር የተገናኘ ሳይሆን በተፈጥሮ ይህ የመጣ ችግር ስለሆነ ይህን ነገር ከምን እንደመጣ ለማየት ለማወቅ የሚመጡ ሴቶች ናቸው። ብዙዎቹ ይህን ስሜት በሚገጥማቸው ጊዜ የተለያየ ባህላዊም ሆነ በህክምና መፍትሄ የሞክረው የስፔሲፊክ የሆነ ህክምና ሳያገኙ ሲቀሩ ሆስፒታላችን ያለውን የአጥንት ደረጃ ለማወቅ ቦን ዴንሶሜትር የሚባለው ስላለው ሆስፒታላችን ያን ነገር ለመገንዘብ ይመጣሉ ማለት ነው። ከፍተኛ አደጋ ያልደረሰባቸው ሴቶች አጥንታቸው ሲሰበር ይህን ነገር ከአደጋው አንጻርና ከስብራት ደረጃ መጠን የሚፈጠረውን ነገር ለመገንዘብ የሚመጡ ሴቶች ሲሆኑ እድሜያቸው ትንሽ ገፋ ያሉ ሴቶች ደግሞ በስብራት መልክ ሽንት ቤት ማጣልባቸው ይችላሉ። ስብራት ማይፈጥሩ መውደቆችን ከፍተኛ ስብራት ፈጥሮባቸው የሚመጡ ይሆናሉ።
አንዲት እንግዲህ ወደ ማረጥ እድሜ የደረሰች ሴት ቀደም ብላ እንደዚህ አይነት ችግሮች እንዳጋጠሟት ማድረግ የምትችላቸው ነገሮች ምንድን ናቸው?
አንደኛ ነገር ያው ችግሩን መገንዘብ ነው። በማረጥ እድሜ ላይ ያሉ ሴቶች እዚህ አይነት ህመሞች ሲኖሩ ባድ ህመም ከመድረሱ በፊት በማረጥ ደረጃ ላይ ሲደርሱ እንደዚህ አይነት ነገሮች እንደሚመጡ መገንዘብ ሲሆን፣ ሁለተኛ ነገር ደግሞ በየአመቱ የቦን ዴንሲቲ የአጥንት ጥንካሬ መለኪያ የሆነውን ማሽን በየአመቱ ቼክ እያደረጉ የአጥንት ጥንካሬያቸው ማወቅ ሲሆን፣ በዚህ እድሜ ያሉ ሴቶች የተለያዩ አይነት ኤክሰርሳይዞች እንዲሰሩ እንመክራለን። ለምሳሌ በሳምንት ከሶስት ከአራት ጊዜ በሳምንት ለሰላሳ ለአርባ ደቂቃ የሆነ ቀላል ኤክሰርሳይዞቹ ወክ ማድረግ፣ ጆጊንግ፣ ፈጠን ያለ እንቅስቃሴዎችን ማድረግ እነዚህ ነገሮች በራሳቸው አጥንት እንዲጠነክሩ ያደርገዋል። ሁለተኛ ጡንቻዎቹ ሲጠነክሩ በቀላሉ በመውደቅ የሚፈጠሩትን የመሰበር ሁኔታዎችን ይቀንሳሉ። ሌሎች ነገሮች ደግሞ ለምሳሌ መጋገብ በሳምንት ቤት እንዳፈራው የኢትዮጵያ ኑሮ እንደሚታወቅ ቢሆንም ካልሽየም ይዘት ያላቸውን ምግቦችን ማዘውተር እነዚህም ወተትና ወተት ተዋጽኦ ያላቸውን አንድ ኩባያ በቀን በመውሰድ 1000 ሚሊ ግራም ይሆን የካልሲየም ማግኘት ይቻላል። የማረጥ ጊዜ እንደደረሰ ካወቁ ቢያንስ እንኳን የካልሲየም ሳፕሊመንቴሽን አንድ ታብሌት 1 ግራም እርዳይ መውሰድ የሚችልበትን ሌላ ቫይታሚን ዲ በቀን እስከ 20 ደቂቃ ድረስ የፀሐይ መሞቅ ቢኖር እነዚህ ነገሮችን ሊቀንስ ይችላል። ከምግቦችን ማግኘት ከምንችልበት ከእንቁላል፣ አሳ እና ወተት ተዋጽኦዎችንም ማግኘት እንችላለን። የአጥንት መሳሳት ደረጃው የሕክምና የሚያስፈልገው ሆኖ ከተገኘ ግን የተለያዩ ሕክምና አይነቶች አሉ። ቢስፎስፎኔት የሚባሉ መድኃኒት፣ ኤስትሮጂን ሳፕሊመንቴሽን፣ የኤስትሮጂን ሆርሞን ሕክምና የመሳሰሉትን ነገሮችንም በማድረግ የአጥንት ችግር ሊፈጠር የሚችለውን መከላከል እንችላለን ማለት ነው።
እሺ ዶክተር በጣም አመሰግናለሁ ስለነበረን ቆይታ።
አመሰግናለሁ።
መሰናዷችን ይቀጥላል። የጠነከረ የቀደመ ትውውቅ ባይኖራቸውም ግለሰቦች የመኖሪያ ቤትን የሚጋሩበት ሩሜት በምዕራባውያን ሀገሮች ህዝቦች ዘንድ ተለምዷል። በኢትዮጵያ ታዲያ ይህንን ባህል በማስተዋወቅ ከእለት ተእለት እየጨመረ የመጣውን የቤት ኪራይ ዋጋ ለመመከት እንዲሁም ደግሞ ወጣቶች አማራጭ የመኖሪያ ስፍራዎችን በአብሮነት እንዲያስሱ ለማድረግ ያለመ አገልግሎት በስራ ላይ ውሏል። አብሮ ከተሰኘው አገልግሎት መስራቾች ጋር ሀብታሙ ስዩም አጠር ያለ ቆይታ አድርጓል።
ኢየሩሳሌም ክንፈ እባላለሁ። በኢንፎርሜሽን ሲስተም ባችለርስ ከአገኘሁ በኋላ በተለያዩ ድርጅቶች ውስጥ በቴክኖሎጂ ነክ ስራዎች ላይ ሰርቻለሁኝ። በጠቡም በአይቲ ቢዝነስ አናሊስትነት እና እንዲሁም በአይቲ ፕሮጀክት ማኔጀርነት የተለያዩ ፕሮጀክቶች ላይ ሰራ ቆይቻለሁ። አሁን በዚህ ሰዓት የሁለተኛ ዲግሪ ለመማር ተዘጋጅቻለሁ።
ኦስማን ወለላ እባላለሁ። ኮምፒውተር ሳይንስ ከማይክሮሊንክ ኮሌጅ ተመርቄ ለባለፉት 3 ዓመታት በተለያዩ ስታርታፕ ካምፓኒዎች የአንድሮይድ ዴቨሎፕመንት ሮል ውስጥ የሞባይል አፕሊኬሽኖችን እየሰራሁ ይገኛለሁ። ከኤችአር ሲስተሞች ጀምሮ እንደ ትራንስፖርቴሽን የሆኑ አፖች እና ሎጂስቲክስ የሚሰራ አፕ በማመዘግ እስካሁን ፕሮፌሽናሊ እየሰራሁ ነው።
ሁለታችንም በጣም አመሰግነው። በቅርቡ እንግዲህ አብሮ የተሰኘ መተግበሪያ አውታር ለተጠቃሚዎች አቅርባችኋል። በዋነኝነት ደግሞ በአሁኑ ጊዜ ኢትዮጵያ ውስጥ ያለውን የኪራይ ቤት ፍለጋ ለማቃለል አብሮነትና ተጋሪነትን ለማበረታታት እንዳሰበም እየሰማን እንገኛለን። ይህንን መተግበሪያ ለምንድን ነው መፍጠር የፈለጋችሁ? አውታሩን እንድትፈጥሩ የገፋፋችሁ ምክንያት ምንድን ነው የሚለውን እስቲ በአጭሩ ንገሩ።
እኔ ጋ የመጣልኝ የነበረው ሲስተር ኦፖርቹኒቲ አግኝታ ወደ አሜሪካ ተመትቼ ሄዳ ነበር እና እዛ ስትሄድ ማለት ቤተሰብ ምናምን ነገር አልነበረንም። ስለዚህ ብቻ ነበረች ቤት ምናምን ነገር እያፈለገች ነበር እና የዛኔ አፖችን እያየን ነበር። ቤተሰብ አንድ ላይ ሆነን ለማግኘት እየሞከርን ነበር። አብዛኛው በፌስቡክ ነበር ያገኘ ነው። ስለዚህ ስናየው ይሄ ኢሹ እዛም አለ፣ ምክንያቱም ብልካ ሲቲ ውስጥ አይደለም የሄደች የነበረው። እኛም ጋር ይጠቅማል ብዬ አሰብኩኝና እሱን አይዲያ አመጣው። ግን የሆነ ራፍ የሆነ አይዲያ ነበር። የጄ ደግሞ ሞር ኮንክሪት የሆነ ልክ ስትሰማው እሷ የያዘችው ኮር አይዲያ አለ፣ እሷ ተቀጥላለች።
እኔም ተመርቄ ወደ ስራ አለም በገባሁበት ጊዜ ተከራይቼ መውጣት ፍላጎት ነበረኝ። ግን በዛ ጊዜ ምንም ስላለውም ሁኔታ ማቆም ነገር አልነበረም። የት ሄጂ እንፈልግ እንደማገኝ እና በዛ ጊዜ ነበረ ተቸግሬ በነበርኩበት ጊዜ ነበረ ፕላትፎርም እንደሚያስፈልግ ሳስብ የነበረው። ግን መስራቱን ብዙም ማሳስበውም ነበረው ስማን አይዲያውን ይዞ እስኪመጣ ድረስ። ከዛ እንደ ሁለተኛ ደግሞ የገጠመኝ ችግር ምንድን ነበረ? ተመርቄ እንደወጣው ያለኝ ደግሞ ብቻዬን ለመኖር የሚያስችል አልነበረም። ሶ ከጓደኞችም በስልክም ሁሌ እንደምናደርገው በደላሎች የሚመጡት ደግሞ ቤቶችን ደግሞ ሳይ ብቻዬን ከደሞዜ የከፈልኩ ለመኖር የሚያስችለኝ ስላልነበረ በጊዜው አብሮኝም ደግሞ ለሚመጡ ሰዎች አጠገብ ያሉትን ስጠይቅ ማንም ፈቃደኛ አልነበረም። እቺ አብሮ መኖር ደግሞ እኛ አብሮን ከሌለ ሰው ጋር ታውቆ ለመኖር ደግሞ የሚያስችል ምንም ፕላትፎርም ስላልነበር እኔም እንደዛም ይኖራልን ብዬ ስላላሰብኩ በነበረበት ወቅት ምንም በቃ መፍትሄ እንደሌለው እና የተሻለ ገቢ ሳገኝ ማደርገው ነገር እንደነበረ ነበር ማስበው። ግን ኦስማን ይህን አይዲያ ይዞ ሲመጣ በደንብ ደስ ብሎኝ አብረን ለመስራት ችለናል።
ይዛችሁት የመጣችሁት ሀሳብ ኢትዮጵያ ውስጥ ብዙም ያልተለመደ፣ እኔ በምኖርበት ዩናይትድ ስቴትስም ሆነ በሌሎች ሀገራት ግን ሲሰራበት የኖረ ነገር ነው። ይሄን ባህል ለማስለመድ ባህሉን ማስለመድ ብቻ አይደለም፣ መተግበሪያን እንደ ዋነኛ ድልድይነት በመጠቀም የሚታየውን ችግር ለመቅረፍ የምታደርጉት ጥረት ምን ያህል መንገድን ሄዳችሁበት? ምን ያህል ስፈታኝ ነበረ?
ያው እንደ አልከው ትንሽ አሁን ላይ አሁን በተለይ ባለንበት ጊዜ እንዲያብሮ የመብላቱ እንትን የተለመደ ቢሆንም ኢትዮጵያ ውስጥ ግን አብሮ መኖር በቅርብ ከማናውቀው ሰው ጋር ብዙም የተለመደ ነገር አይደለም። ግን ከዚህ በፊት በነበሩት ጀኔሬሽኖች እኔም እሰማ ነበረ የደባል በራሱ ችሎ የማይቆም ሰው ለተወሰነ ጊዜ ዘመድም እዛኔም ቢሆን በእርግጥ የተወሰነ ትውውቅ ይጠይቃል። ግን ዘመዶቹ ጋር በሰው ተፈልጎለት ያለውን የሊቪንግ ኮስት የመኖሪያ ገንዘብ አንድ ላይ ተካፍሎ እየከፈለ የሚኖርበት ባህል ነበረ። እሱንም ለሰዎች በማስረዳት ሙሉ ለሙሉ ከውጭ የመጣና አዲስ የሚባል ሳይሆን ኢትዮጵያ ውስጥም ኢትዮጵያውያን ሲጠቀሙት የነበሩት የነበረ ግን የጠፋ የሄደ ነገር ነው። አሁን ግን በጥሩ አጋጣሚ እንደሆነ ይሄኛው የኛ ያመጣ ነው የአብሮ ፕላትፎርም እሱን ለማስረዳት ሞክረናል። የተለያዩ ኢቨንቶች ላይም ስንሄድ እናደርገው ከሰዎች በደንብ ፊድባክ ለመሰብሰብ እንሞክራለን። ትንሽ አንዳንዶቹ ይከብዳቸዋል፣ ግን አሁን ያው እንደገለጽከው የኑሮ ውድነት በጣም ጣራ እየነካ ያለበት ጊዜ ነው ያለ ነው። በሱም የተነሳ ሰዎች በደንብ ኦፕን ሆነው አሁን ላይ ሀሳቡን ወደ መቀበል ትንሽ እየሄዱ ነው። ግን ስቲል አሁን ትንሽ እንደ ችግር የሚያነሱልን የሴኩሪቲ ችግር ነው። እንዴት እናውቀዋለን? ያ ሰው አሁን ላይ በሶሻል ሚዲያዎች የሚሰሙት ነገሮች ስላሉ ማንነታቸውን ወይም ደግሞ እንዴት ማረጋገጥ የሚባለው ነገር ነበረ ችግሩ። የእነሱን ፊድባክ ወስደን አሁን የመጨረሻውን ላውንች ከወራት በፊት ያደረግነው ላውንች ላይ ምንድን ያደረግነው አሁን ሰፖርት ማድረግ በቻልነው ቴክኖሎጂ የቬሪፊኬሽን ሲስተም ሴት አድርገናል። እሱም ሁሉም ዩዘሮች የመታወቂያ ካርዳቸውን አፕሎድ አድርገው ሰልፊ ተነስተው ነው ወደ ፕላትፎርሙ ጆይን የሚያደርጉት። ራሳቸውን የሚሆን የመኖሪያ ቦታቸውን መለጠፍ መተግበሪያው ላይ በሚፈልጉበት ጊዜ ማለት ነው።
የጋቢና ቪኦኤ የዛሬ ምሽት እንግዶች የአብሮ አውታር መስራቾች ኢየሩሳሌም ክንፈና ዑስማን ወለላ ናቸው። ከእንግዶቻችን ጋር ያደረግነው ውይይት ይቀጥላል። ላፍታ ግን አውታሩን ከተጠቀሙበት ሰዎች ጥቂት እንስማ።
ኢትዮጵያ ውስጥ መሰል አገልግሎቶች ብዙም የሉም። የክሬ ተጋሪና የመኖሪያ ስፍራ ለምፈልገው እኔ ይሄ ገዳቢ ነበር። የክሬ ተጋሪ እንደምፈልግ በሊንክድን አውታር ላይ ማስተዋቂያ መለጠፍ ጀምሬ ነበር። የኋላዋላ ግን ከቡድኑ አባላት መካከል አንድ መተግበሪያ አለ፣ ለምን ማስተዋቂያውን በዚህ አታጋራውም አሉኝ። በዚህ አማካኝነት ነው ከአውታር ጋር ልተዋወቅና የክሬ ተጋሪ መልእክቴን በዚህ ላስተዋውቅ የቻልኩት።
I think this concept of living in a shared apartment with other people is
እንደምስለኝ ቤትን ከመያውቁት ሰው ጋር ተጋርቶ የመኖር ጽንሰ ሐሳብ ኢትዮጵያ ውስጥ ብዙም የተለመደ አይደለም። በዚህ ምክንያት ሳይሆን አይቀርም አውታር ላይ የበዛ ፍሰት የለም። የበዛ የተጠቃሚዎች ፍሰት ኑሮት ሰዎች የክሬ ተጋሪ የሚያገኙበት የተለመደ አውታር እንዲሆን ነው ምኞቴ።
ባለበት የተሻለ አማራጭ ያለው ምክንያቱም አሚስ አክቲቪ አብዴት ስለሚደረግ ከሌሎቹ ተመሳሳይ ባሆኑ አትሊስት ለቤት ኪራይ እና ለቤት ቲቪ ትለት የሚሰሩ ሌሎች ተመሳሳይ መተግበሪያዎች ትንሽ ለቤት የሚያደርገው ኮንስተንት የሆነ አብዴት ስላለ ጊዜ ልጆች ተጠቃሚ ምናምንም የተለያዩ ኢንፎርሜሽኖች ያለ አብዴት ስለሚደረጉ ከረንት የሆኑ ነገሮችን የማግኘት ትንሽ የተሻለ አማራጭ ይዞ መጥቷል።
አሳባችሁን የሰጡን ሃንስ ጋርበን እና ሚካኤል መኮንን ናቸው። አሁን እናንተ የጀመራችሁት አውታር ይሄ ማለት ምን አይነት ችግሮችን ነው በዋነኝነት እንዲቀርፍ የምትፈልጉት?
አንድ ምናምለው ነገርኛ የሪሶርስ ብዙ ሪሶርሶች አሉ። እነዛም ሪሶርሶች ግን አንድ ላይ ሼር አድርጎ መጠቀም አለብን ብለን ነው ምናምነው። ፕላትፎርሙ ላይ ተገብር የቻልነው ሀሳብ እሱ ነው በሀሳብ ደረጃ። ከዛ ግን አውርደን የስፔስ ወይም የቦታዎችን ሼር ማድረግ መኖሪያ ቦታዎችን ሼር ማድረግ የሚለው ይዘን የተነሳ ነው። በዛ የተነሳ ነው እና እነዚህ ያጠሩ የሚመስሉ ሪሶርሶችን ሼር በማድረግ የተሻለ ህይወትን መምራት እንችላለን። ከዛም ደግሞ ባሻገር በተለይ ወጣቶች ስለወጣቶች ራሳቸውን ችለው እንዲቆሙ እኔም ከተወሰነ አመት በፊት በቦታ ውስጥ ለነበርኩት በደንብ እንደነበርኩ የተሻለ መኖሪያ ቦታ ብቻቸውን ለመያዝ የሚከብድበት ያለበት ቦታ ስለሆነ ያለው አንድ ላይ ተጋርተው መኖሪያ የቤት ኪራይ ክፍያ እንዲሁም ደግሞ ሊቪንግ ኮስታቸውን ሼር አድርገው እንዲሁም የስራውን ኃላፊነት ሁሉንም ተጋግዘው የተሻለ የሚባል ቦታ እንዲደርሱ ወይም ደግሞ እንዲሄዱ ጥሩ ሰፖርት ስለሚሆናቸው እሱን የሚሰጥ ሊንክ የሚያደርግ ሰዎችን እንዴት ነው የሚያገናኝ ፕላትፎርም ነው የሚሆነው።
ቆይታችንን ከማጠቃለላችን በፊት አንድ መጨረሻ ጥያቄ። ኢትዮጵያ ውስጥ አሁን የተሟሟቀ ያለ በወጣቶች ዘንድ የተጀመረው ፈጠራ ሂደት አለ። የተለያዩ የቴክኖሎጂ ውጤቶችን ይዘው ወደፊት የሚመጡ ወጣቶችን እያየን ነው። ይሄን ከስቃሴ እንዲጠናከር ምን መደረግ አለበት ብላችሁ ታስባላችሁ? እናንተስ እንደዋናነት የገጠማችሁ የኢንዱስትሪው ፈተናዎች ምንድናቸው? ምንስ ሊደረግ ይገባል?
በጣም ትልቅ ብለን የምናስበው ችግር የገጠመኛ ሰፖርት የቴክኒካል ሰፖርት ነው። ማለትም የኢንስቲትዩሽናላይዝድ የሆነ ሲስተም የለም እዚህ ሀገር ውስጥ። ለዚህ እሱን አድቫይዝ የሚያደርጉ እንደ ሎየሮች ካምፓኒ ሴታፕ እንዴት እንደሚደረግ፣ ሪሶርሶች እንዴት መጠቀም እንደምንችል የሚነግረን የሆነ አካል ቢኖር ኦሌክ ሰፖርት ቢኖር ለዛ ከትም በጣም የሚጠቅመው ለስታርቶች እሱ መሰለኝ። አይዲያ ሁሉም ሊኖረው ይችላል፣ ግን ኦኬት የሆነ ነገር ለማምጣት ይሄ ሰፖርት ከሌለ በጣም በጣም ያስፈልጋል።
የገጠሙ ችግሮች አሉ። ሁሉንም ማለት ይቻላል ስህተት እየሰራን ነው። ከእያንዳንዱ ፕሮሰስ ላይ የተራመድን የመጣ ነው። ግን እንደዛ ሳይሆን የተሻለ ደግሞ ከኛ በኋላ ለሚመጡ ሰዎች በደንብ ድጋፍ አግኝተው ጋይድ የሚደረጉበት እና በደንብ ድጋፍ የሚያገኙበት መንገድ ቢፈጠር ብለን እናምናለን። እኔ በግሌ የዲስራፕተርስ ዴይ የሚባል ኮሚኒቲ ውስጥ አባልም ነኝ፣ እንዲሁም ደግሞ ኦርጋናይዝም አደርጋለሁ እዛ ኮሚኒቲ ውስጥ። እሱም በሚረቱኛል እንደዚሁ እንደኛው በዚህ ፕሮሰስ ውስጥ ከሚያልፉ ሰዎች ጋር በምን መንገድ የተሻለ ውጤት ለማምጣት መስራት እንችላለን የሚለውን ምክር አሁን በቅርብ ከስድስት ወር አካባቢ ጀምሮ በዛም ብዙ ሰፖርቶች ሳገኝ ነው ያለሁት እያገኘሁ ነው ያለሁት። እንደነዚህ ኮሚቴዎች እዚህም ደግሞ ከመንግስትም ሊሆን ይችላል እንደዚህ ቴክኖሎጂን ከሚገቡ ተቋማት በደንብ በስልጠናም ሜንቶርም በማድረግ ቢታገዙ የሚል ሀሳብ ነው ያለ።
ኢየሩሳሌም ክንፈና ኡስማን ወለላ ከአሜሪካ ድምፅ አድማጮች እና ተመልካቾች ጋር አጭር ቆይታ ስላደረጋችሁ በእጅጉ አመሰግናለሁ። ይህ ጅምራችሁ ትልቅ ቦታ ደርሰው ደግሞ ዳግም እንድንገናኝ ብዙ ነገሮች እንድናወራ እመኛለሁ። በጣም አመሰግናለሁ። መልካም ሁሉ ይግጠማችሁ።
በጣም አመሰግናለሁ።
በጣም አመሰግናለሁ።
መስተናደው ጋቢና ቪኦኤ ነው። አማራ ክልል ውስጥ በቀጠለው አለመረጋጋት ምክንያት ጣና ላይ እንቦጭን የማስወገድ ስራ ዘንድሮ ባለመከናወኑ ሐይቁ ላይ አደጋ መደቀኑን ነዋሪዎችና ባለሙያዎች ተናግሯል። የአሜሪካ ድምጽ ያነጋገራቸው ጣና ዙሪያ የሚሰሩ አርሶ አደሮች አረሙ ፈጥኖ እየተስፋፋ መሆኑንም አመልክቷል። የአርሶ አደሮቹ ስጋት በየቀኑ እየደረሰው መሆኑን የአማራ ክልል የጣና ሐይቅና ሌሎችም የውሃ አካላት ጥበቃና ልማት ኤጀንሲ ገልጾ ወደ ቦታው ሄደው ለመስራት የክልሉ የጸጥታ ችግር እንቅፋት እንደሆነበት አስታውቋል። በዚህ ዙሪያ አስተም ስከናው ዘገባላት።
በማዕከላዊ ጎንደር ዞን ምስራቅ ደምቢያ ወረዳ ጃርጃራ አባኖ ቀበሌ ነዋሪ መሆናቸውን የገለጹልን አርሶ አደር ታረቀኝ ዘመነ በጣና ሐይቅ ዙሪያ እንስሶቻቸውን እንደሚያስተማሩና ውሃ እንደሚያጠጡ ይናገራሉ። የሐይቁ ሁሉና በቀጥታም ሆነ በተዘዋዋሪ መንገድ እርሳቸውን እንደሚመለከት የሚገልጹት አርሶ አደሩ ከሁለት ዓመት ወዲህ ሐይቁን ክፉኛ ወሮት የነበረውን አረም በጉልበት ስራ ላይ ተሰማርተው እያስወገዱ እንደነበር ይናገራሉ። በዘንድሮ ዓመት ግን
ሁሉ በጣም ተጋፍቶታል። አሁን ወደዚህ የመግፋት ጣና ሐይቁ የመቀነስ ባህሪ ስላሳየ እንትኑም ቦልጭ ጣናው ላይ ነው ያለ። አሁን ጣናውን በጣም ተጋፍቶታል፣ ጎድቶታል ማለት ነው፣ ወሮታል። አሁን በዚህ ዓመት የቀረበትን እዚህ ተክረምት ወዲህ የቀረበትን ምክንያት ልኩን አላገኘነውም። እኛ ምንል እንደው በዚህ በጦርነቱ ምክንያት በጠቡ ምክንያት እንደው ሆኖን ይሆን የሚል ጥርጥር አለን። ሰው ህጉ ያለመረጋጋት ሰው ሰው ጋር ያለመገናኘት በዚህ ባህሪ እንደሆን ብለን ነበር። አሁን ግን ማንኛውም ስራ እየተሰራ እያለ ለጣና ግን ታሳቢ ተጠያቂነት አልተደረገለትም የሚል ደግሞ ስጋት አለ እንደ ሀገር እና እንደ ቦታ ማለት ነው።
ሌላው የዚሁ ጃርጃራ አባኖ ቀበሌ ነዋሪ አርሶ አደር ዳኛው እጅጉ በየአመቱ ባለሙያዎች ከሌላ ቦታ ይሄዱ አረሙን የማስወገድ ስራውን እንደሚያስጀምሩና ዘንድሮ ግን አለመደረጉ እንዳሳሰባቸው ይናገራሉ።
ቅድሚያ ታዛው ቦታው ለምንገኘው ሰዎች በየቦቱ ማለት ነው ይደወላል። ታታደወለ በኋላ ወደ ስራ ሲገባ ያው ስራ ነውና በሉ የስራ ልንጀምር ነው ግዝን ያልተበዳ አካል ይመጣሉ። በዛ አይነት ነበር የሚታደር በቡድን እየተዋቀረ ማለት ዘንድሮ የለም። የዝሆንም የክልል ማመራር አልወረዱ።
የአማራ ክልል መንግስት ባለስልጣናት በተለያዩ ጊዜያት በሰጡት መግለጫ ክልሉ ወደ አንጻራዊ ሰላም መመለሱን ተናግረዋል። በጣና ሐይቅ ላይ የሚካሄደው እንቦጭን የማስወገድ እንቅስቃሴ ግን በዚሁ የጸጥታ ችግር ምክንያት እንደቆመ መሆኑን በክልሉ በራሱ በተቋቋመ የአማራ ክልል የጣና ሐይቅና ሌሎች ውሃ አካላት ጥበቃ ልማት ኤጀንሲ አመልክቷል። የኤጀንሲው የህዝብ ግንኙነት ኃላፊ አቶ ፋሲል ድልነሳ አረሙ በተለይ በማዕከላዊ ጎንደር ዞን በምስራቅ ደንቢያ በኩል ባለው የሐይቁ ክፍል በከፍተኛ ሁኔታ እየተሰራጨ መሆኑን አስረድተዋል። በአካል ሂዶ የማስወገዱን ተግባር ለማስተባበር ግን የጸጥታ ችግር እንቅፋት እንደሆነባቸው ገልጸዋል። እንቦጭ የተባለው መጤ አረም በጣና ሐይቅ ላይ መታየት የጀመረው በ2004 ዓመተ ምህረት ጀምሮ እንደሆነ መረጃዎች ያመለክታሉ። የአረሙን ተጽዕኖ ለመከላከልና የሐይቁን ህልውና ለመታደግ በተለይ ከጥቅምት 2013 ዓመተ ምህረት ጀምሮ ሰፊ ህዝባዊ እንቅስቃሴ ተፈጥሮ ስራዎች ሲሰሩ መቆየታቸውንና የአረሙን አብዛኛውን ክፍል ማስወገድ እንደተቻለ ሲገለጽ ቆይቷል። የኮቪድ ስርጭትንና የሰሜን ኢትዮጵያውን ጦርነት አሁን ደግሞ የክልሉ ወቅታዊ የሰላም ሁኔታ ተከትሎ ግን አረሙን የማስወገድ ስራ መቆሙን የዘርፉ ባለሙያው ገልጸዋል። የምስራቅ ደንቢያ ወረዳ የጣና ሐይቅና ሌሎች ውሃማ አካላት የአካባቢ ጥበቃና የስነ ምህዳር አያያዝ ባለሙያ አቶ መለስ ተባባል ለአሜሪካ ድምጽ እንደገለጹት በክልሉ ባለው የጸጥታ ችግር ምክንያት የእንቦጭ አረም እየተስፋፋ ነው። በጊዜ ትኩረት ካልተሰጠውም የሐይቁን ህልውና አደጋ ላይ ይጥለዋል ሲሉ ስጋታቸውን ገልጸዋል።
ከባለፉት አመታቶች የማስወገድ ስራው በዚህ አመት በተፈጠረ ጸጥታ ችግር የተወገደ አይደለም። እጽዋት የመራቢያ ዘዴው አስቸጋሪ በመሆኑ ጥቅምት ጀምሮ ነው አበባ የሚያብበው። ፍሬውን ከማራገፉ በፊት ማስወገድ የሚቻል ነበር በዛ ነው። ነገር ግን በጸጥታ ችግሩ ምክንያት የሽፋን መጠን መለካትም አልተቻለም። አስጊ ነው። እዚህ ከቀጠለ ማስወገድ ስራው የማይቀጥል ከሆነ ለሐይቁ እጅግ በጣም እየፈጠነ ነው የሚሄደው። ሌሎችም ባባሽ ምክንያቶች እንዳሉ ሆኖ በሐይቁ የሚገቡ ገባር ወንዞች አሉ። እነሱ ደለል ይገባል። ይሄ ደግሞ ለእንቦቹ ትልቅ ምግብ ነው እና እነዚህን አባባሽ ምክንያቶች ይዘው ማስወገድ ስራው የማይቀጥል ከሆነ እየተጎዳ ነው የሚሄደው። ሐይቁ ላይ አስቸጋሪ ነገር እየፈጠረ ነው የሚሄደው። አስቸጋሪ ነው። ብዙ ሪሶርስ፣ ብዙ የሰው ኃይል ነው የሚጠይቅ። ይህ ሆኖ እያለ ግን ለአንድ ተቋም ብቻ ተሰጠና ተቋሙ ብቻ ይስራው በሚል ቸና በማለቱ አረሙ እጅግ በጣም እየሰፋ እየሄድ ነው ያለ። በዚህ አመት ደግሞ ባለመነካካቱ በተለይ መነካካት አለበት። ሲነካካ አይወድም መረረሽ። አሁን ግን ማስወገድ ማረም ስለቆመ አልነካካ ሲል ለእድገቱ ምቹ ነገር ፈጥሮለታል።
ባለሙያው አቶ መለስ ተባባል ለሚመለከተው አካል ሁሉም ጥሪ አቅርበዋል።
የአሳ ሀብቱ ከጊዜ ወደ ጊዜ እየቀነሰ ነው ያለ። ጥራቱ አሳውም እዛው እንቦጭ በሚኖርበት አካባቢ የአሳው ጥራት አሁን ጣዕሙ እየቀየረ ነው እየቀየረ ነው ሄደው። በአካባቢው የሚገኙ የእጽዋት ዝርያዎችም ከአመት እየጠፉ ነው ያሉ። ሙሉ በሙሉ አሁን እንቦጭ ከመጣ ጀምሮ ያሉ ትክክለኛ የአካባቢ የሐይቁ የሳር ዝርያዎች የሉም፣ ጠፍተዋል። አሁን እነሱ መልሶ ለመተካትም የሚደረግ ጥረት ቢኖርም በኤጀንሲው ግን መንግስት ልዩ ትኩረት ሊሰጠው ይገባል። የብዙ ተቋማትን የብዙ ሰዎችን ርብር የሚጠይቅ ነው።
የእንቦጭ አረም በሐይቁ አዋሳይ በሆኑ 3 ዞኖች 9 ወረዳዎችና በ35 ቀበሌዎች በ4300 ሄክታር ላይ ተስፋፍቶ እንደነበር ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የተከበራችሁ ተመልካቾቻችን ስለነበረን ቆይታ ያመሰግናለን። የዕለቱን መስተናዶ እዚህ ላይ ፈጽመናል። የደንገረው መስተናዶን በመምራት ብርሃን ኃይሉ በማቀናበር አብረናችሁ ነበርን። በነገው ምሽት እንገናኝ። ሰላም ጤና ይስጥልን። ደህና ደሩ።